በምስጢረ ስጋዌ ዙሪያ የሚነሱ ጥያቄዎችና መልሶቻቸው። ባለፉት ተከታታይ ሳምንታት ጥያቄዎችን በማንሳት መልሶቻቸውን አሰምተን ነበር። ዛሬ
በኋላ ዘመን የተነሱ መናፍቃን የአርዮስ ልጆች ምን ብለው አስቀመጡ? ልጅም ቢሆን አያውቃትም ስለሚል ሁሉን የሚያውቅ ሁሉን የሚችል አምላክ አይደለም። ምክንያቱም ስለዛች ቀን ልጅም ቢሆን አያውቃትም ተብሎ ተገልጧልና። ጠበቃ አለን ማለትስ ምን ማለት ነው? ከአብ ዘንድ ጠበቃ አለን የሚለው ምን ማለት ነው?
ለሚሉት ጥያቄዎች የተዘጋጀውን መልስ ይዘንላችሁ ቀርበናል። ዲያቆን ዳንኤል ተካ የመጨረሻውን ክፍል እንዲህ ያብራሩታል።
የማቴዎስ ወንጌል 24:36 ከሄደ በኋላ ስለሚመጣበት ስለ ዳግም ምጽአቱ ተናግሯል። በዚህ ትምህርቱ ላይ ልዩ ልዩ የሆኑ ምልክቶችን ስለ ምጽአቱ ካስረዳ በኋላ እንዲህ አላቸው፣ ስለዚያች ቀንና ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቃት የለም። ይህንን ሲናገር በኋላ ዘመን የተነሱ መናፍቃን የአርዮስ ልጆች ምን ብለው አስቀመጡ? ልጅም ቢሆን አያውቃትም ስለሚል ሁሉን የሚያውቅ ሁሉን የሚችል አምላክ አይደለም። ምክንያቱም ስለዛች ቀን ልጅም ቢሆን አያውቃትም ተብሎ ተገልጧልና። ስለዚህ ክርስቶስ ሁሉን የሚያውቅ አምላክ አይደለም ብለው ይናገራሉ። መጀመሪያ ሁሉን አዋቂነቱን ራእይ ዮሐንስ ምዕራፍ 1:8 ታላቁ አባት ቅዱስ ዮሐንስ ባየው ራእይ ላይ የተናገረው ነገር አለ። ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ፣ አዎን አሜን፣ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። አሁን ያለ ከነበረ ደግሞም አሁንም ያለ ወደፊትም የሚኖር ከሆነ እውቀት ይሰወርበታል? አይሰወርበትም። ያለ የነበረ ሁሉንም የሚገዛ አልፋና ኦሜጋ ብሎ አስቀምጦታልና ቅዱስ ዮሐንስ ከላይ ሲጀምር ለወደደን ከኃጢአታችንም በደሙ ላጠበን ብሎ ነው የሚናገር። ይህ በደም ያጠበው የዘላለም አምላክ የዘላለም አባት የሰላም አለቃ ተብሎ የተነገረ ነው። በደሙ ያጠበን ተብሎ የተነገረ። ስለዚህ ሁሉን የሚችል አምላክ ሁሉን የሚችል ጌታ እንደሆነ እንረዳለን። ግን እዚሁ ጋር ደግሞ ቅድም በጠቀስነው ጥቅስ ማቴዎስ ወንጌል 24 ማለት ነው፣ እዛው ላይ ግን ስለ ምጽአቱ ምልክቶች አልተናገረም? ተናግሯል እኮ አይደለም? ዳሩ ግን ጊዜው ገና ነው። ጊዜው ገና ከሆነ ገና መሆኑን እንዴት አወቀ? ገና ነው ብሎ ከተናገረ ገና መሆኑን እንዴት አወቀ? ለጊዜው ግን መዳረሻ የሚሆኑት ምልክቶችን አስቀምጧል። ጦርንም የጦርንም ወሬ እንደምንሰማ፣ ፍቅር በብዙዎች ዘንድ እንደምትቀሰቀስ፣ በልዩ ልዩ ቦታዎች የምድር መናወጥ እንደሚሆን፣ ዓለም በውከት ውስጥ እንደምታልፍ አስቀምጦልናል። ስለሚመጣበት ቀን ማወቁን ያሳየናል ነው። ታዲያ ስለሚመጣበት ቀን ካወቀ ለምን ልጅም ቢሆን አያውቃትም ብሎ ተናገረ? አራት ምክንያቶች አሉ አባቶች ካስተማሩን አንጻር ልጅም ቢሆን አያውቃትም ያለበት ምክንያት ምንድን ነው ስንል፣ አንደኛ ቀኒቱን ከአዳም ልጆችና ከመላእክት ሲሰውራት እንጂ ከወልድና ከመንፈስ ቅዱስ ሲለይ እንዳልሆነ፣ ከአባት ብቻ በቀር የሰው ልጆችም ቢሆኑ ወይም መላእክትም ቢሆኑ ልጅም ቢሆን አያውቃትም አለ። ከአብ ብቻ በቀር አብ እንዲህ ተብሎ ስለ አብ የተነገረው ምንድን ነው ሲባል ቀኒቱን ከአዳም ልጆችና ከመላእክት ሲሰውራት እንጂ ከወልድና ከመንፈስ ቅዱስ ሲለይ አይደለም። የሰው ልጅ ብሎ የአዳምን ልጆች ይጠራልና። ልጅም ቢሆን የሰው ልጅ ተብሎ የተነገረው የማንን ነው? አዳምና የአዳምን ልጆች እንጂ ክርስቶስን አይደለም። ሁለተኛው ምክንያቱ ወልድ ወይም ቃል ቅድመ ተዋህዶን አላዋቂ ስጋ እንደለበሰ ለማስረዳት፣ በእውነት ጌታ የሰውን ባህሪ ማድረጉን ለማሳየት ፈልጎ ነው። ከተዋህዶ በፊት ስጋ አዋቂ ነበር እንዴ? የበረታ ነበር? አልነበረም። ምን ያህል ደካማ ስጋን ምን ያህል አላዋቂ ስጋን እንደ ተዋሃደ ለማሳየት፣ አላዋቂ የሆነውን ስጋ አዋቂው አምላክ ምን አደረገው ማለት ነው? ተዋሃደው። ደካማ የሆነውን ስጋ ያ ኃያል የሆነው አምላክ ተዋሃደው። ታስታውሱ እንደሆነ ትንቢተ ኢሳይያስ ምዕራፍ 9:6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኃያል አምላክ የተባለው በተዋህዶ አማካኝነት ቃል የስጋን ገንዘቡ ስላደረገ ነው። አሁን ያ ስጋ ኃያል መባል የማይገባው ኃያል የሆነው ከማን ጋር ስለተዋህደ ነው? ከቃል ጋር ስለተዋህደ። ስለዚህ ቅድመ ተዋህዶን አላዋቂ ስጋን እንደለበሰ ለማስረዳት ነው። እንዲህ ሲባል ግን ከተዋህዶ በኋላ ስጋ አያውቅም ማለት ግን አይደለም። ምክንያቱም ከተዋህዶ በኋላ ለመለኮት የሚነገረው ወይም ለቃል የሚነገረው ለማ ተነግሯል? ለስጋ ተነግሯል። ለተስብእት ማለት ነው። ለስጋ የሚነገረው ነገር ደግሞ ለማ ተነግሯል? ለቃል ተነግሯል። ከተዋህዶ በኋላ መለያየት የለም። ለምን እንዲህ አለ ስንል ግን ቅድመ ተዋህዶን ነው የሚነገር። ሁለተኛው ምክንያት ይሄኛው ሶስተኛው ልጅም ቢሆን አውቃትም የተባለበት ምክንያት መጻፍን አብ ለልጁ በመስጠት ያውቃታል ወልድ ግን በስራ አላወቃትም ወይም አልተረጎማትም ማለት ነው ምክንያቱም ስለ መጻፍ ተነገረ እንጂ መጻፍ ሆኗል አልሆነም ልጅም ቢሆን አላወቃትም አያውቃትም ሲል በስራ አልገለጣትም በስራ የምትገለጠው መቼ ነው ሲመጣ ገና ነው ብሏላ ስለዚህ አብ ዳግም ሊመጣ እንደሚችል ለልጁ በመስጠት ያውቃል ወልድ ግን የሚመጣበትን ቀን ቢያውቀውም በስራ ግን አልገለጠውም ያለ መጻፍ መጻፍ አይታወቅምና ነው በአጠቃላይ አልገለጣትም ይሄ ማለት ጊዜው እስኪደርስ ድረስ በልቤ አኖራታለሁ ኋላም በቃልነቴ እገልጣታለሁ ማለት ስለዚህ አሁን አብ ለልጁ በመስጠት ያውቃታል ወልድ ደግሞ በልቡ በማኖር ያውቃታል አሁን ይቀረው ምንድነው መምጣት በቃሉ መግለጥ ማለት ቃሉ እኮ ሲከፈት ነው ቃሉ እኮ ሲነገር ነው ሰማይና ምድር የሚሸበሸቡት አይደለም ሰማይና ምድር የሚያልፉት እግዚአብሔር ኪዳኑን ሲያነሳን ኪዳኑን እስካላነሳ ድረስ ሰማይና ምድር አያልፍ ሰማይና ምድር ግን እንደሚያልፉ የተነገረው መጽሐፍ ሲሆን ነው ያ መጽሐፍ ደግሞ እግዚአብሔር ኪዳኑን ያነሳል ማለት ነው ስለዚህ በልቤ አኖራታለሁ በኋላም በቃልነቴ እገልጣታለሁ ሲል ነው በአራተኛ ደረጃ አያውቃትም ማለቱ ወልድ ብቻውን ማለት ነው ያለ አብ አያውቃትም ሲል ነው ምክንያቱም በፈቃድ ስንት ናቸው አንድ ናቸው ወልድ ያለ አብ ብቻውን አያውቃትም ምክንያቱም ወልድ ከአብና ከመንፈስ ቅዱስ ተለይቶ የሚያውቅበት ዕውቀት የለውምና አብም እንዲሁ መንፈስ ቅዱስም እንዲሁ አብ ብቻውን ተለይቶ የሚያውቀው ነገር አለ የለም ወልድም አያውቅም መንፈስ ቅዱስም ለየብቻቸው ሶስቱ አዋቂ የሚባሉት ህልው ሲሆኑ ነው በአንድነት ሲኖሩ ነው አንዱ ከአንዱ ተነጥሎ የሚያውቀው ዕውቀት የለም ስለዚህ ወልድ ብቻውን ያለ አብ አያውቃትም ሲል ነው እንጂ ከወልድ ከአብና ከመንፈስ ቅዱስ ተለይቶ አያውቃትም ምክንያቱም በባህሪ በማወቅ አንድ ናቸው ዕውቀት የባህሪያቸው ነው አይደለም አንድ ዕውቀት አላቸው ሶስት ዕውቀት አይደለም አንድ ዕውቀት አንድ ፈቃድ አንድ አገዛዝ አንድ መንግስት አላቸው እና ነው ይሄን ልናስብ ይገባል ጠበቃ አለን ማለትስ ምን ማለት ነው? ከአብ ዘንድ ጠበቃ አለን የሚለው ምን ማለት ነው? አንደኛ ዮሐንስ ምዕራፍ 2 ቁጥር 2 አንደኛ ዮሐንስ ምዕራፍ 1 ከ5 እስከ 10 እና ሮሜ 8:34ን እዚህ ውስጥ እናያለን ማለት ነው። ጠበቃ ማለት ፈራጅ ማለት አይደለም። ፈራጅ ጠበቃም አይደለም። ጠበቃ ማለት ፈራጅ አይደለም። ፈራጅም ጠበቃ አይደለም። በመሰረቱ ጥቅሱ የሚለው እንዲህ ነው። ልጆቼ ሆይ ኃጢያትን እንዳታደርጉ ይህንን እጽፍላችኋለሁ። ኃጢያትን የሚያደርግ ካለም ክርስቶስ ከአብ ዘንድ የሚለክልን ጳራቅሊጦስ አለን። ኃጢያታችንን ያስተሰሪ ዘንድ ጻድቅ ነው አለ እንጂ ጠበቃ አላለ። መጽሐፍ ቅዱስን ማየት ይቻላል። በተለይ አሁን የወጣውን መጽሐፋችንን ብንመለከተው ግዕዙም ይሄኛው ነው የሚለው። ስለዚህ ይህ ማለት ምን ማለት ነው? ኃጢያትን የሚያስተሰሪው ሲል ስጋውና ደሙን እንደሆነ ግልጽ ነው። ምንድነው ያላቸው? በማቴዎስ ወንጌል ምዕራፍ 26 ላይ ጽዋውንም አንስቶ ባርኮ ምን አላቸው? ይህ ስለ ብዙዎች የኃጢአት ስርየት የሚፈሰው የአዲስ ኪዳን ደሜ ነው አለ። ይህ ነገ ስለናንተ የሚቆርሰው ስጋዬ ነው አለ። ስለኛ የሚቆርሰው ከሆነ እንድንበላው እኮ ነው እንድናየው አይደለም። ስለኛ የሚፈስከው ካለ እንድንጠጣው ነው። ስለዚህ ይህ ቃል ባጭሩ የሚያስረዳው ኃጢአትን የሚያስተሰርየው ስጋውና ደሙ እንደሆነ ለኃጢአታችንም ብቻ አይደለም ነገር ግን ለዓለሙ እንደሞተ የሚያሳየን እንደሆነ ግልጽ ነው ማለት ነው። በመጽሐፍ ቅዱስ ውስጥ በጣም በሚገርም ሁኔታ ይከራከራል ተከራከረ እንደዚህ የሚል ቃል እናገኛለን። ጠበቃ ማለት ተከራካሪ አማላጅ ነው ካለን ማለት ለምሳሌ ያክል በይሁዳ ቁጥር 9 ላይ አንድ ምዕራፍ ነች ያለችው በይሁዳ ቁጥር 9 ላይ ሚካኤል ከዲያብሎስ ጋር ሲከራከር እንሰማዋለን። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ እግዚአብሔር ይገስጽሃለው እንጂ የስድብን ቃል ሊናገረው አልወደደም ይላል። ሚካኤል ከማን ጋር ተከራከረ? ኢየሱስ ክርስቶስ ከማን ጋር ተከራከረ? በመጽሐፍ ቅዱስ ውስጥ እናገኛለን። አንድ ምሳሌ እንይ። የማቴዎስ ወንጌል ምዕራፍ 8 ቁጥር 28 አጋንንቱ የእግዚአብሔር ልጅ ሆይ ካንተ ጋር ምን አለን አሉት። አጋንንቱ ካንተ ጋር ምን አለን እንዲህ ሲሉት ነው የምንሰማው። እንዲህ ሲማጸኑት ነው የምንሰማው። ዲያብሎስ እንኳን በዛው መስቀል ስር ሆኖ ነፍሱን ከስጋው ለያይቼ ነፍሱን ወደ ሲኦል ስጋውን ደም ማን ነው ነፍሱን ወደ ሲኦል ወስጄ ተቀራምቼ እንዲህ አረጋዋለሁ ባለ ጊዜ እንዲህ ያደረገው ነገር ምንድነው? አምላኬ አምላኬ ለምን ተውከኝ? ይሄ ስሩቅ በሲ ነው ብሎ ቢቀርበው በነፋስ አውታር በእሳት ዛንጀር ወጥሮ አስጨንቀው ነው። ይሄ ስጋ ለብሶ ምርኮን የሚበዘብዝ እርሱ ማን ነው? አባቶቻችንም እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል የሚሉት ከዛ አንጻር ከክርስቶስ ጋር የሚከራከር አንድም የለም ክርስቶስም የሚከራከረው ማንም የለም ለምን ባለ ስልጣን ነውና ሁሉ በርሱ ሆነ ከሆነውም አንድስ እንኳን ያለርሱ የሆነ የለም ዮሐንስ ወንጌል ምዕራፍ 1 ቁጥር 3 እንዲህ ከሆነ እርሱ ጠበቃ ሆኖ የሚከራከር ከሆነ በፍርዱ ወንበርስ ማን ይቀመጣል? ጥያቄው እሱ ተከራካሪ ከሆነ በፍርዱ ወንበርስ ማን ይከራከራል? ባለፈው ጊዜ ታስታውሱ እንደሆነ ሮሜ 8:34ን ስናየው አንድ ሰው ጠበቃም ዳኛም መሆን አይችልም። ጠበቃም ዳኛም ከሆነ ፍርዱ አይጓደልም እንዴ? ይጓደላል። ከዚህ አንፃር እሱ ተከራካሪ ነው ካለን በፍርዱ ወንበር ማን ይቀመጣል? መጽሐፍ ግን ታላቁ አባት ቅዱስ ጳውሎስ ነግሮናል 2ኛ ቆሮንቶስ 5:19 ላይ በሚገባ አስቀምጦልናል 2ኛ ቆሮንቶስ 5:19 በሚገባ አስቀምጦልናል ስለዚህ ሁሉ በስጋው የሰራውን በብድራት ይቀበል ዘንድ ያንዳንዳችን በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል በማን ወንበር ፊት ነው ያለው በክርስቶስ የምን የፍርድ ወንበር ነው ያለው 2ኛ ቆሮንቶስ 5 እንትን ያልኳችሁ 5:10 በፍርድ ወንበር ፊት ልንገለጥ ይገባናል አለ ፈራጅነቱን ሲነግረን እኮ ነው ራእይ ዮሐንስ 19:11 ላይ እነሆ ሰማይ ተከፍቶ አየሁ እነሆም አምባላይ ፈረስ የተቀመጠበትም የታመነና ወነተኛ ይባላል በጽድቅም ይፈርዳል ይላል በጽድቅም ይፈርዳል ይዋጋልም አይኖቹ እንደ እሳት ነበልባል ናቸው በራሱ ላይም ብዙ ዘሮች አሉ ከርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው በደምም የተረጨ ልብስ ተጎናጽፏል ስሙም የእግዚአብሔር ቃል ተብሏል ይላል የእግዚአብሔር ቃል የተባለው ማለት እሱ ምንድነው አለ ፈራጅ ነው በጽድቅ ይፈርዳል ያለ በጽድቅ ይፈርዳል ካለ ደግሞ ቁልጭ አድርጎ የእግዚአብሔር ቃል ካለ እዚህ ጋር ጠበቃ የሚለው ፈራጅ ተከራካሪ ጠበቃ የሚለው ተከራካሪ አማላጅ እንዳልሆነ ልንረዳ ይገባል ጠበቃ ያለው ምኑን ነው ጠበቃ ያለው ስለ ብዙዎች ኃጢአት ስርየት የሚፈሰው ደሙንና ምክንያቱም ያ ደም ዛሬም ምን ያደርጋል ከኃጢአት የኢየሱስ ክርስቶስ ደም ከኃጢአት ምን ይላል አለ ያነጻል አለ ጠበቃ ያለው ደሙን ጠጥተን ስጋውን በልተን ሲኦል እንገባለን ስለዚህ ደሙ ምን ይሆንልናል ማለት ነው ዋስ ይሆነናል ማለት ነው ይሄንን ለማለት ተፈልጎ እንጂ አማላጅ እንዳልሆነ ለነረዳ ይገባል ማለት ነው ባጭር ቃል በስሙ አምነን ተጠምቀን ንስሐ ገብተን የምንቀበለው ስጋውና ደሙ ከኃጢአታችን የሚያድነን መሆኑን የንስሐችንም መፈጸሚያ ፍጹምም የኃጢአት ስርየት ማግኛ መሆኑን ለመናገር እንጂ አማላጅ ነው ለማለት አይደለም እግዚአብሔር አምላክ ከመንገድ የወጡትን ከሃይማኖት ያፈነገጡትን ሰዎች ወደ ሃይማኖት ይመልስልንም እኛም በሃይማኖት ጸንተን ቅዱስ ስጋውን ክቡር ደሙን እንድንበላ እንድንጠጣ የአምላካችን ቅዱስ ፈቃዱ ይሁን በስብሐት ለእግዚአብሔር
በሚቀጥለው ሳምንት ከአምስቱ አእማደ ምስጢር ሶስተኛውን ምስጢረ ጥምቀትን እንጀምራለን ተዘጋጅታችሁ ጠብቁን።